በፊሊፒንስ እየተካሄደ በሚገኘው በ112ኛ የፊሊፒንስ ጳጳሳት መደበኛ ጉባኤ ላይ ለተገኙት ተሳታፊዎች ቅዱስ አባታችን ፍራንቼስኮስ በላኩት መልእክት እንዳሳሰቡት የእግዚአብሔርን ድንቅ ምሕረት ለማወጅ የተለያዩ አዳዲስ የስብከተ ወንጌል ዘዴዎችን በመጠቀም ከቤተ ክርስቲያን የጠፉትን በጎችን በመፈለግ ላይ ትኩረታቸውን እንዲያደርጉ ማሳሰባቸውን የፊሊፒንስ ጳጳሳት ጉባኤ ኃላፊ ሶቅራጠስ ቪልጋ አስታውቀዋል። ዋነኛው የቤተ ክርስቲያን ተልእኮ ሊሆን የሚገባው ዘላቂነት ያለውን የእግዚአብሔርን ፍቅር ለሰው ልጆች ሁሉ ማወጅ መሆኑን እንዳለበት የገለጹት ቅዱስ አባታችን በተለይም ደግሞ በዚህ በያዝነው ልዩ የምሕረት ዓመት ኢዮቤልዩ እድሉን በመጠቀም የሰው ልጆች ሁሉ ትኩረታቸውን እግዚአብሔር መሐሪ መሆኑን እንዲያውቁ በማድረግ ወደ እርሱ ቀርበው የአባትነት ፍቅሩን በሕይወታቸው እንዲለማመዱ ማገዝ የቤተ ክርስቲያን ዋነኛው ተልእኮ ሊሆን ይገባል ሲሉ በመልእክታቸው አሳስበዋል። በተያያዘ ዜናም እንደ ጎርጎሮሳውያን የቀን አቆጣጠር ከጥር 25 እስከ ጥር 31 በፊሊፒንስ በሚካሄደው 51ኛው የቅዱስ ቁርባን ጉባኤ በኤዥያ አህጉር ለሚደረገው የስብከተ ወንጌል ተልእኮ ከሌሎች የሃይማኖት ተቋማት ጋር ውይይትን መሠረት ባደረገ መልኩ እንዲካሄድ መንገድ የሚከፍት መሆኑ የዓለም አቀፍ የቅዱስ ቁርባን ጉባኤ ዋና ኃላፊ የሆኑት አቡነ ፒየትሮ ማሪኒ አስታውቀዋል። በዚህ ጉባኤ ላይ ከ71 አገራት የተውጣጡ ከ10,000 በላይ የሚሆኑ ተሳታፊዎችና ከ8,500 በላይ የሆኑ ተወካዮች የተገኙ ሲሆን 20 ካርዲናሎች በአብዛኛው ከኤዥያ እንዲሁም ከሌሎች አህጉራት የተውጣጡ 50 ጳጳሳትና የቅዱስ አባታችን ፍራንቼስኮስ ተወካይ በተገኙበት በትላንትናው ዕለት ማለትም እንደ ጎርጎሮሳውያን የቀን አቆጣጠር በጥር 24 2016 በድምቀት መከፈቱን አቡነ ፒየትሮ ማሪኒ አስታውቀዋል ሲል ዘጋቢያችን ሰርጆ ቼንቶፋንቲ ዘግበዋል። በዚህ ጉባኤ ላይ ትኩረት የሚሰጠው መሪ ቃል ተስፋ የሚለው ቃል ነው ያሉት አቡነ ፒየትሮ ወጣቶች የመጪው የቤተ ክርስቲያን ተስፋ በመሆናቸው አብላጫውን የውክልና ተሳትፎ ተሰጥቷቸው እንዲሳተፉ ተደርገዋል ብለዋል። በማከልም 100 ሚሊዮን ወይም 80% የካቶሊክ እምነት ተከታይ ባለባት ፊሊፒንስ ይህንን ጉባኤ ማዘጋጀታችን በዚህ አገር የሚገኙትን ክርስቲያኖች በይበልጥ ክርስቶስን እንዲያውቁት እድል የሚሰጣቸው ሲሆን በተለይም ደግሞ በኤዥያ አህጉር ለሚደረገው የስብከተ ወንጌል ተልእኮ ከፍተኛ አስተዋጽኦ ይኖረዋል ብለን እናምናለን ብለዋል። ይህ የቅዱስ ቁርባን ጉባኤ በሴቡ ከተማ እንዲከበር የተፈለገው እንደ ጎርጎሮሳውያን የቀን አቆጣጠር በ1521 የመጀመሪያዎቹ የስፔን ተወላጅ የሆኑ የወንጌል መልእክተኞች የወንጌል አስተምሮአቸውን የጀመሩት በዚቹ ከተማ መሆኑን ለማስታወስ ሲሆን በጊዜውም የነበሩት ምዕመናን እምነቱን ተቀብለው በባህላቸው ውስጥ በማስረጽ እስከ ዛሬ እምነታቸውን ጠብቀው መኖራቸው ለሌሎች የኤዥያ አህጉር ለሚገኙ አገሮች ትልቅ ምሳሌ በመሆኗ ጭምር ነው ብለዋል። በኤሽያ በአሁኑ ወቅት ብዙ ክርስቲያኖች በእምነታቸው ምክንያት መከራና ስደት እየደረሰባቸው ነው። ለዚህ መፍትሄው ምንድን ነው ተብለው ለተጠየቁ ጥያቄ ሲመልሱ አለመታደል ሆኖ በኤሽያ የምትገኘው የካቶሊክ ቤተ ክርስቲያን የምትታየው ልክ ከምዕራብ አገሮች ጋር ቀጥተኛ የባህል ግንኙነት ያላትና የምዕራባውያን እሴት መገለጫ ተደርጋ ስለምትወሰድ በሌሎች በኤሽያ አህጉር በሚገኙ የማኅበረሰብ ክፍልና የእምነት ተቋማት የመገለል አደጋ እያጋጠማት በመሆኑ ይህንን ስጋት ለማስወገድ እምነቱን በባህላችን ውስጥ ማስረጽ ያስፈልጋል ብለው ይህንን የቅዱስ ቁርባን ጉባኤ እድል በመጠቀም ከተለያዩ የእምነት ተቋማት ጋር በመነጋገር ላይ የተመሰረተ የግጭት አፈታት ዘዴ ተግባራዊ በማድረግ ልዩነታችንን ሰላማዊ በሆነ መልኩ መፍታት ከቻልን ሁላችንም የአንዱ የእግዚአብሔር ልጅ መሆናችንን በማስመስከር በሰላም መኖር እንችላለን ብለዋል። በመጨረሻም ከዚህ የቅዱስ ቁርባን ጉባኤ ምን መልካም ፍሬ ይገኛል ተብለው ለተጠየቁት ጥያቄ ሲመልሱ ከሁሉም በፊት ማወቅ የሚገባን ነገር ቢኖር ይህ የተከበረ ያለው የቅዱስ ቁርባን ጉባኤ በቤተ ክርስቲያን ታሪክ ውስጥ ትልቅ ቦታ ተሰጥቶት እንደ ጎርጎሮሳውያን የቀን አቆጣጠር በመጀመሪያ በ1881 በፈረንሳይ አገር ሊሌ ከተማ መከበር የጀመረ ሲሆን አሁን እስካለንበት ጊዜ ድረስ እየተከበረ ያለው የዓለምን ትኩረት ወደ ቅዱስ ቁርባን በመሳብ የካቶሊክ ቤተ ክርስቲያን እሴቶችን ማስተዋወቅ ሲሆን እምነታችን የተመሰረተው የሰላም ንጉሥ በሆነው በኢየሱስ ክርስቶስ ላይ በመሆኑ የእምነቱ ተከታዮች በሙሉ ለሰላምና ለአንድነት የቆሙ መሆናቸውን ማሳየት መሆኑን በመግለጽ ንግግራቸውን አጠናቀዋል።